ሰላም ጤና ይስጥልኝ። ኤችአይቪ እንዴት እንደሚተላለፍና የኤድስ በሽታ አደገኛነትን ዛሬ እንመለከታለን። አደጋው የት እንደሚያሰጋና የት ደግሞ እንዳያሰጋ እንደማያሰጋ ሁኔታዎች፣ አደጋዎች፣ ምክሮችና ማስጠንቀቂያዎች። ከዚህ በመቀጠል ልናስተነቅቃችሁ የምንፈልገው ነገር ኤችአይቪ አደገኛ የሚሆነውና ካንዱ ወደ ሌላው የሚተላለፈው ኤችአይቪ ፖዚቲቭ የሆነ ሰው ህክምናውን በትክክል ሳይከታተል ሲቀርና መድኃኒቱን በአግባቡ የማይወስድ ከሆነ ብቻ ነው። በተቃራኒው ደግሞ ህክምናውን በአግባቡ የሚከታተል ከሆነና መድኃኒቱን በትክክል በሰዓቱ የሚወስድ ከሆነ በኮንደም መከላከል እንደሚቻል ሁሉ ቫይረሱን እንደማያስተላልፍ ልናረጋግጥላችሁን ወዳለን። በኤችአይቪ ለሚቀሰቀሰው የኤድስ በሽታ ምንም አይነት የመከላከያ ክትባትም ሆነ የሚያድን መድኃኒት የለም። ነገር ግን ቫይረሱን ለመከላከል ቀላልና ፍቱን የሆነ መከላከያ አለ። እርሱም ኮንደም ነው። ይህ መገለጫ መቼ ራስዎን የግድ መከላከል እንዳለቦትና በሌላ በኩል ደግሞ በየትኞቹ ሁኔታዎችና ድርጊቶች እርሱና የፍቅር ጓደኛዎትን ለአደጋ ሊጋለጡ እንደማይችሉ ተጨባጭ የሆነ መረጃ ይሰጣል። በኤችአይቪ የተበከለ ደም የወንድ የወሲብ ፍሳሽ ወይም ዛመን ወይም ከሴት ብልት የሚወጣ ፍሳሽ ወደ ደም ማመላለሻ ብሉት ሲስተም ዘልቆ ከገባ ቫይረሱ ሊተላለፍ ይችላል። በየትኛው ሁኔታ ይልከሰት እንደሚችል ቀጥሎ የቀረበውን ዝርዝር አንብበው ሊረዱ ይችላሉ። ኤድስም ይሁን ሌሎች በወሲብ አማካይነት የሚተላለፉ በሽታዎች ከጀርመን ሀገርና ከመካከለኛው አውሮፓ ይልቅ በይበልጥ በሌሎች ብዙ ሀገሮች በሰፊው ተስፋፍተው ይገኛሉ። ይሁንና እዚህም ሀገር ቢሆን ከአዲስ የፍቅር ጓደኛው ጋር የግብረ ስጋ ግንኙነት ሲያደርጉ ኮንደምን ይጠቀሙ ሁልጊዜ። በመቀጠል ኮንደም ለማለስለሻና ለማንሸራተቻ የሚያገለግል እንደ ቅባት የመሰለ ነገር ወይም ግላይት ሚትል አለው። በግብረ ስጋ ግንኙነት ጊዜ ኮንደም መጠቀም ከተላላፊ በሽታ ይጠብቃል። ምን ጊዜም ቢሆን ጥራት ያለው ኮንደም መውሰድና የመጠቀሚያ ጊዜ ገደቡ ያልተላለፈበት ለመሆኑ በውል ማረጋገጥ ያስፈልጋል። አስፈላጊ ከሆነም ለማለስለሻና ለማንሸራተቻ የሚሆን ተስማሚ ቅባት ወይም ግላይት ሚትል በዛ አድርጎ መጠቀም ያሻል። ለላስቲክ ኮንደም የሚስማሙ በውሃ መማማት የሚችል ፌትራይ የማንሸራተቻ ቅባት ብቻ ነው። የተለያዩ የዘይት፣ የቅባት፣ የሎሽን፣ የክሬም ወይም የቫዝሊን አይነቶች ኮንደሙ እንዲቀደር ሊያደርጉ ይችላሉ። ስለዚህ በውሃ መማማት የሚችል የማንሸራተቻ ቅባት ብቻ መጠቀም ያስፈልጋል። ወይም ይህ መድኃኒት ቤት ድሮገሪ እና ሴክስ ሾፕ ላይ ይገኛል። ከላይ በተጠቀሰው ሐሳብ የኤችአይቪ ቫይረስ ከእናት ወደ ልጅ እንደሚተላለፍ ገልጸን ነበር። ይሁን እንጂ ህክምናውን በአግባቡ የተከታተለች ከሆነና መድኃኒቱን በአግባቡ ከወሰደች ጤናማ ልጅ ትወልዳለች። ይህንን አውቃችሁ ህክምናችሁን በትክክል በመከታተል መድኃኒቱን በሰዓቱና በአግባቡ እንድትወስዱ ከልብ ልናሳስባችሁ እንወዳለን። ከዚህ በመቀጠል አደጋ ያለባቸውን ነገሮች ዘርዝረን ለማሳየት እንሞክራለን። አደጋ። የመድኃኒት መውጊያ መርፌ፣ ቱቦና የመውጊያ መርፌን ከሌላ ሰው ጋር አብሮ መጠቀም አደጋው ከፍተኛ ነው። የመድኃኒት መውጊያ መርፌ፣ ቱቦና የመውጊያ መርፌ ብዙ ሰዎች ከተጠቀሙበት የሚያስከትለው አደጋ ከፍ ያለ ነው። ስለዚህ እንደዚህ ያለውን ነገር ከመፈጸም ይቆጠቡ። የመድኃኒት መውጊያ መርፌ፣ ቱቦና የመውጊያ መርፌ ከሌላ ሰው ጋር አብረው አይጠቀሙ። ለመርፌ ቱቦና ለመውጊያ መርፌ ማስቀመጫ የሚያገለግል ሳህን የግድ ጀርም አልባ እንዲሆን በጥንቃቄ የጸዳ ዲስኢንፌስትድ መሆን አለበት። በመቀጠል ካለመከላከያ በቂጥ በኩል የሚደረግ የግብረ ስጋ ግንኙነት ወይም አናል ፈርኬር አደጋው እጅግ ከፍተኛ ነው። ካለመከላከያ በቂጥ በኩል በሚደረግ የግብረ ስጋ ግንኙነት ወይም ግብረ ሰዶም ሁለቱም የድርጊቱ ተሳታፊዎች ለአደጋ የተጋለጡ ናቸው። በተለይም ለተደራጊው ወንድ ይሁን ሴት አደጋው በጣም ከፍተኛ ነው። የወንድ ፈሳሽ ዛመን ኤርጉስ ባይኖር እንኳን ያለውን አደጋ አይቀንሰውም። ኮንደምና በቂ የማንሸራተቻ ቅባት የግድ መጠቀም አለብዎት። በመቀጠል አደጋው ከፍተኛ ነው ተብለው የሚነሱትን ካለመከላከያ በሴት ብልት ወይም እምስ በኩል የሚደረግ የግብረ ስጋ ግንኙነት አደጋው ከፍተኛ ነው። በቫይረሱ ከተያዘ ግለሰብ ጋር በሚደረግ ግብረ ስጋ ግንኙነት ምክንያት ቫይረሱ ወደ ጤነኛ ግለሰብ የመተላለፉ አደጋ ከፍተኛ ነው። ስለዚህም ኮንደም ይጠቀም። በአፍ በመጥባት የሚደረግ የግብረ ስጋ ግንኙነት ወይም የወንድን ይሁን የሴትን ብልት በአፍ በመላስ በመጥባት የሚደረግ የግብረ ስጋ ግንኙነት ወይም ኦራል ፈርኬር አደጋ አለው። በቫይረሱ የተበከለን የወንድ የወሲብ ፍሳሽ ወደ አፍ ውስጥ ማስገባት በቫይረሱ የመያዝን አደጋ ሊያስከትል ይችላል። ከሴት ብልት ከሚወጣው ፍሳሽ ውስጥም ቫይረሱ ሊኖር ይችላል። የወንድ የወሲብ ፍሳሽንም ይሁን ከሴት ብልት የሚወጣውን ፍሳሽ ወደ አፍ ውስጥ ከማስገባት ይቆጠቡ። የወንድን ብልት በአፍ በመላስ ወይም በመጥባት የሚደረግ የግብረ ስጋ ግንኙነት የግድ በኮንደም ብቻ መሆን አለበት። በመቀጠል HIV ያለባት ሴት ስታረግዝ ለህፃኑ እጅግ በጣም ትልቅ አደጋ አለው። ህፃኑ ለአደጋ ይጋለጣል። ቫይረሱ ያለባት እርጉዝ ሴት በማህፀኗ የያዘችውን ጽንስ ከመውለዷ በፊት በወሊድ ጊዜ ወይም ከወለደች በኋላ ወይም በምታጠባበት ወቅት ቫይረሱን ወደ ህፃኑ ልታስተላልፍ ትችላለች። ይሁንና መጠነ ሰፊ የሆነ የህክምና እንክብካቤ ከተደረገ በህፃኑ ላይ የሚያንዣብበው አደጋ በጣም ሊቀንስ ይችላል። ማንኛውም ሴትና የፍቅር ጓደኛዋ ልጅ ለመውለድ ፍላጎት ካላቸው ነገር ግን ከቫይረሱ ነፃ ስለመሆናቸው እርግጠኛ ካልሆኑ የኤችአይቪ ምርመራ ቢያደርጉ በጣም ይመረጣል። በተቻለ መጠን በጣም ቀደም ብሎ የሐኪም ምክር ማግኘት እጅግ ጠቃሚ ነው። ከላይ እንደተገለጸው ሰዎች ለአደጋ የሚጋለጡበት በርካታ ነገሮች ተነስተዋል። አሁን የሚነሳው ሐሳብ ሰው ከሰው ጋር እንዳይኖር አንዱ ለአንዱ ያለው ሐሳብ የተበላሸ እንዲሆን ግን በሰው ማህበራዊ ኑሮም ይሁን በሰው እንቅስቃሴ ውስጥ አደጋ የማይፈጥሩ ነገሮችን እናነሳለን። እንደ ምሳሌ አድርገን መጀመሪያ ምንጠቅሰው መሳሳም፣ በምላስ መሳሳም። መሳሳም አደጋ የለውም። በጽንሰ ሐሳብ ደረጃ በምላስ በመሳሳም ምክንያት ቫይረሱ ሊተላለፍ ይችላል። ነገር ግን እስከ አሁን ድረስ በዓለም ውስጥ ቫይረሱ በዚህ መንገድ ተላልፎ የተረጋገጠበት አንድም ጊዜና ቦታ የለም። በሰውነት መነካካት፣ ቆዳ ለቆዳ በመነካካት ይህም አደጋ የለውም። ቆዳ ለቆዳ በመነካካት ይሁን በሰውነት መነካካት፣ ለምሳሌ እጅ ለእጅ በመጨባበጥ በመዳሰስና በመተሻሸት ቫይረሱ አይተላለፍም። በመቀጠል ደግሞ ቫይረሱ በአየር ላይ አይተላለፍም። ይህም ደግሞ አደጋ የለውም። በሳል ወይም በእንጥስታ HIV አይተላለፍም። የቤተሰብ ኑሮ፣ የብዙ ሰዎች በአንድ ቤት ውስጥ መኖር ቮንጌ ማይነሻፍት አደጋ የለውም። አንድ ቫይረሱ ያለበት ሰው በአንድ ቤት ውስጥ ወይም ብዙ ሰዎች በሚኖሩበት ቤት ውስጥ አብሮ በመኖሩ ምክንያት ቫይረሱ ወደ ሌሎቹ ሰዎች አይተላለፉም። እንዲሁም ደግሞ በምግብና በሬስቶራንት አዳራሽ ውስጥ አብሮ መመገብ፣ ከሰዎች ጋር ማህበራዊ ኑሮን መካፈል፣ ይህ ምንም አይነት አደጋ የለውም። የመመገቢያ እቃ፣ ልብስ፣ የሚታጠል ልብስ መልበስ፣ ይህም አደጋ የለውም። የመመገቢያ እቃ አብሮ መጠቀም ምንም አይነት አደጋ የለውም። እንዲሁም ቫይረሱ ያለበት ሰው ልብስ ለብቻ ለይቶ መታጠብ የለበትም። እንደዚህ አይነቶችን ሰው በማግለል አንዳንድ ነገሮችን መፈጸም የለብንም። እስካሁን እየገለጥንላችሁ ያለው አደጋ የማያስከትሉትን ነገሮች ነው። የመዋኛ ቦታ፣ ዛውና፣ የመጸዳጃ ክፍሎች፣ የመታጠቢያ ክፍሎች አደጋ የላቸውም። የጋራ መገልገያዎችን በመጠቀም ምክንያት HIV አይተላለፍም። ሐኪም የጥርስ ሐኪም ቤት ይሄም አደጋ የለውም። የንጽህና ስነ ስርዓት መመሪያን የተበቀ የህክምና አሰራር ማለትም ካንድ ጊዜ ግልጋሎት በኋላ የሚጣሉ ማከሚያዎች እና ከጀርም ነጻ ሆኖ በጥንቃቄ ጽዳታቸውን የተበቁ የህክምና መሳሪያዎችን መጠቀም ምንም አይነት አደጋ ያስከትልም። ምንም እንኳን ደምና ፕላዝማ የሚሰጠው በተፈተነና ብቃት ባለው ዘዴ ቢሆንም በተወሰነና በጣም ዝቅተኛ በሆነ ደረጃ አደጋ ሊኖር ይችላል። በዚህ ምክንያት ሰው በቀዶ ጥገና ህክምና ወቅት የራሱን የታካሚውን እንደመጠቀም የሚመረጠው ስርዓቱ በተጠበቀ መንገድ በጥንቃቄ የተመረቱ የደም ውጤቶች ከኤችአይቪ ነፃ ናቸው ማለት ይቻላል። በመቀጠል ደግሞ ጸጉር ቆራጭ እጅና ጣቶችን አስዋቢ፣ ንቅሳት፣ የጆሮን ቅጠል መብሳት ምንም አይነት አደጋ የለውም። የሃይጂን ስነ ስርዓት እስከተጠበቀ ድረስ ለመብሻ ወይም ለመቅሮጫ የሚያገለግሉ መሳሪያዎች ከደም ጋር ንክክነት እስካላቸው ጊዜ ድረስ አንድ ጊዜ ብቻ መጠቀም ወይም በጥንቃቄ ከጀርም የጸዱ ዲስ ኢንፌሲርት መሆን አለባቸው። የፒርሲንግ ወይም የንቅሳት ወይም የጆሮ ቅጠል መብሻ ስራዎች ሁሉ በባለሙያ ብቻ መከናወን አለባቸው። ከዚህ በመቀጠል በስተመጨረሻ አደጋ የለውም ብለን ምንለው በነፍሳት መነከስ ምንም አይነት አደጋ የለውም።